የአፍሪካን ወጣት የሥራ ፈጣሪዎችንና ባለሀብቶችን ያገናኛል የተባለ የአፍሪካ የፈጠራ ሳምንት መድረክ ይፋ ተደርጓል። የአብዛኛውን ህዝብ ቁጥር የሚሸፍነው ወጣት የህብረተሰብ ክፍል አመርቂ የኢንቨስትመንት ሥራ እንዲከናወን የቀድሞ የኢትዮጵያ ጠቅላይ ሚኒስትር አሳስበዋል። ከአምስት ዓመታት በኋላ 17 ሚሊዮን የሥራ ዕድል ለመፍጠር የሚያስችል አቅም እየተገነባ እንደሆነም አንድ ከፍተኛ የመንግስት ባለስልጣን መናገራቸውን ጠቅሶ የአዲስ አበባው ዘጋቢያችን መለስካቸው አምሃ ተከታዩን አጠናቅሯል።
አይቢኤ ኢትዮጵያ በተሰኘ ድርጅት አማካይነት ይፋ የተደረገው የአፍሪካ የፈጠራ ሳምንት ለአፍሪካውያን የሥራ ፈጣሪዎች፣ የቴክኖሎጂ አመንጮችና የመዋለ ንዋይ አፍሳሾች መገናኛ መድረክ እንደሚሆን አዘጋጆቹ ይናገራሉ። በተለይም በአፍሪካ ውስጥ ጎልቶ የሚታየውን በቴክኖሎጂ አመንጮች፣ በሥራ ፈጣሪዎችና በባለሀብቶች መካከል የሚታየውን ክፍተት ለማገናኘት ዋና መሳሪያ እንደሚሆንም ያወሳሉ። የአይቢኤ የበላይ ጠባቂ የቀድሞ የኢትዮጵያ ጠቅላይ ሚኒስትር አቶ ኃይለማርያም ደሳለኝ ስለ መድረኩ ይህን ብለው ነበረ።
አይቢኤ ኢትዮጵያ ሴንተር ፎር ኢኖቬሽን ስትራይቭስ ቱ ክሪኤት the future innovative and creative leaders of Africa.
IBA Ethiopia የፈጠራ ማዕከል የወደፊቷን አፍሪካ የፈጠራ አዲስ ሐሳብና አሰራር አመንጪ መሪዎችን ለማፍራት ከፍተኛ ጥረት እያደረገ ነው። ለዚህም ነው በአይነቱ የመጀመሪያ የሆነውን የአፍሪካ የፈጠራ ሳምንት ያዘጋጀው። በመድረኩም ከመላ አፍሪካ ከኖርዌይና በአብዛኛው በቅርቡ ወደ ብልጽግና የወጡ ከሚባሉ ሀገሮች የሚመጡ ወጣቶችን ያገናኛል። በዚህ ጠቃሚ መድረክ አማካይነት በባለሀብቶችና በሥራ ፈጣሪዎች መካከል ያለውን ክፍተት ለመሙላት አስተዋጽኦ እናደርጋለን የሚል ተስፋ አለን። ይህን በማድረግም የህብረተሰብን ትላልቅ ችግሮች አዳዲስ ቴክኖሎጂዎችን በመጠቀም ለመፍታት የሚያስችሉ የፈጠራ ሥራዎችን እናበረታታለን።
ዓለም ድሃ ወይንም ታዳጊ በሚባሉ አገሮች ሁሉ የህዝብ ቁጥር በከፍተኛ መጠን ያድጋል። በሌላ በኩል ደግሞ አማካዩ የዕድሜ ጣራ ከበለጸጉ አገሮች አኳያ ሲታይ አጭር ነው። በዚህና በሌሎችም ተያያዥ ምክንያቶች ታዳጊ ምጣኔ ሀብት አላቸው በሚባሉት አገሮች የወጣቱ ቁጥር ከየትኛውም የህብረተሰቡ ክፍል ከፍ ብሎ ይገኛል ሲሉ በተለያዩ ማህበራዊ ጥናትና ምርምር ዘርፎች የተሰማሩ ሊቃውንት ያረጋግጣሉ። በተለይም የምጣኔ ሀብት ሳይንስ ተመራማሪዎች ወጣቱ የህብረተሰብ ክፍል በስራ እጦት በእጅጉ የሚጎዳ መሆኑና ይህም በተራው ህብረተሰብን ለከፍተኛ ቀውስ እንደሚዳርግ ያስረዳሉ። የአፍሪካ የፈጠራ ሳምንት 2019 ትናንት ይፋ በተደረገበት ወቅት የቀድሞው የኢትዮጵያ ጠቅላይ ሚኒስትር ኃይለማርያም ደሳለኝም ይህን እውነታ በሌላ መልኩ አቅርበውታል።
አፍሪካ is a very young continent where 60% of the entire population is youth and aged below 25.
አፍሪካ ከመላ ህዝቧ 60% ወጣት፣ በተለይ እድሜያቸው ከ25 ዓመት በታች የሆነ በጣም ወጣት አህጉር ናት። በአማካይ በወጣትነት ዕድሜ ውስጥ ከሚፈረጁ የዓለም ሀገሮች የመጀመሪያዎቹ 10 ሀገሮች የሚገኙትም አፍሪካ ውስጥ ነው። ይህን እውነታ ተገንዝበን በወጣቱ ላይ ሀብት ማፍሰስ ካልጀመርን ይህ አሃዛዊ መረጃ ትልቅ ሸክም ሆኖ በከንቱ እንዲባክን እንተወዋለን። በማህበረሰባችን በፈጠራ ስራቸው የዕለት ተዕለት ኑሯችንን በአዎንታዊ መንገድ የለወጡ ወጣቶች እንዳሉን እናውቃለን። አሁንም ግን እነዚህን አዳዲስ የፈጠራ ስራዎች ባለሀብቶች ሊያግዙ የሚችሉባቸው ብዙ እድሎች እንዳሉ መገንዘብ በጣም አስፈላጊ ነው።
በዚህ መድረክ የተገኙት የኢትዮጵያው የኢኖቬሽንና ቴክኖሎጂ ሚኒስትር ዴኤታ አህመዲን መሐመድ በዚህ ረገድ የስራ ዕድልን ለመፍጠርና በትልቅ ቁጥር ለማባዛት ፈጠራና ቴክኖሎጂ ማመንጨትን ማበረታታትና ማደራጀት ቁልፍ ጉዳይ እንደሆነ ገልጸዋል። እነዚህ መስኮች በበለጸጉ መጠንና ከንግድ ስራ ጋር በይበልጥ በተቆራኙ ልክ ማህበራዊና ምጣኔ ሀብታዊ ለውጥን እውን ለማድረግ መሠረታዊ ድርሻ እንደሚኖራቸውም አመልክተዋል። የሥራ ፈጠራን በተመለከተ መንግሥት አለው ያሉትን ስልታዊ ዕቅድ አስረድተዋል።
የኢትዮጵያ መንግሥት የሥራ ዕድል ፈጠራ ኮሚሽን የሚባል ተቋም መስርቶ የተለያዩ ስትራቴጂዎች ላይ እየሰራ ይገኛል። ከአንዱ ስትራቴጂዎቹም በ2012 ኢትዮጵያ አቆጣጠር 3 ሚሊዮን የሚጠጉ ሥራ ዕድሎችን መፍጠር፣ በ2017 ደግሞ 17 ሚሊዮን የሥራ ዕድሎችን መፍጠርና በ2022 ደግሞ 20 ሚሊዮን የሥራ ዕድል መፍጠር የሚያስችል አቅም መገንባት። ይሄን ለማድረግ ብዙ ሥራዎችን ይጠይቃል። ስለዚህ እነዚህ የቴክኖሎጂ ኢንተርፕሪነርሺፖች ትልቅ ሀብት እንደሚያመጡ ስለሚታመንበት ለሀገርም የሚኖረው የጂዲፒ ኮንትሪቢዩሽን ከፍተኛ ስለሚሆን እዛ ላይ የተለያዩ ስራዎችን እየሰራ ይገኛል።
የአፍሪካ የፈጠራ ሳምንት ለሚኒስቴር መስሪያ ቤቱ የሚሰጠው ትርጉም ምን እንደሆነም ሚኒስትር ዴታው አብራርተዋል።
ለአፍሪካ ኢኖቬሽን ሳምንት የምናየው ይሄንን ክፍተት በተለይም ደግሞ ባለሀብቶችን ከቴክኖሎጂ ፈጣሪዎች ጋር፣ ፖሊሲ ሜከሮችን ከቴክኖሎጂ ፈጣሪዎችና ከባለሀብቶች ጋር ሊያገናኝ የሚያስችል ይሄንን እድል ለመጠቀም የተለያዩ የቴክኖሎጂ ፈጣሪዎች ወይም ወጣቶች ባለሀብቶች ከመላው የአፍሪካ አህጉር እንዲገኙ ማስቻል በጣም አስፈላጊ ነው ማለት ነው። የኢትዮጵያ መንግስት ወክሎ የኢኖቬሽንና ቴክኖሎጂ ሚኒስቴርም ለዛ ነው ከአይቢኤ ጋር በጋራ ፓርትነር አድርጎ የዚህ አይነት ፕላትፎርምን ላውንች ማድረግ ያስፈልገው ማለት ነው።
በአዲስ አበባ ከተማ ለአንድ ሳምንት ማለትም ከጥቅምት 18 እስከ 23 2013 ዓ.ም ተመረጠ በሚካሄደው በአፍሪካ የፈጠራ ሳምንት 2019 መድረክ ላይ ከአፍሪካ አህጉርና ከመላው ዓለም የሚመጡ ጀማሪ የሥራ ፈጣሪዎች፣ የቴክኖሎጂ አመንጪዎች፣ ፖሊሲ ቀራጺዎች፣ ከፍተኛ ባለንስሪዎችና ተመራማሪዎች እንደሚገኙ ይጠበቃል። የአፍሪካ የፈጠራ ሳምንት ከአይቢኤ ኢትዮጵያ ጋር በጋራ ያዘጋጁት የኢትዮጵያ የኢኖቬሽንና ቴክኖሎጂ ሚኒስቴር፣ አፍሪካ ህብረት፣ ኦስሎ ኢንተርናሽናል ሀብ እንዲሁም በኢትዮጵያ የኖርዌይ ኤምባሲ ናቸው። መለስካቸው አማሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ።